የአሜሪካ ድምጽ ራዲዮ ጣቢያ ነው።
ተወሰነውን ውሳኔ በፓርቲው ዲሲፕሊን ይቀበሉታል ብለን ነው። ምክንያቱም ስራ አስፈጻሚው ብሔራዊ ምክር ቤቱ ሲፈልግ ይሾማል፣ ካልፈለገ ደግሞ ካላፊነት ያወርዳል። ይሄ የብሔራዊ ምክር ቤቱ ውሳኔ ነው።
ተቃዋሚው የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ ከገዢው ፓርቲ ጋር እየተካሄደ ያለውን ድርድር መነሻ ያደረገ የአመራር ውዝግብ ውስጥ ገብቷል። የሰማችኋቸውም የኢዴፓ ሊቀመንበር አቶ አዳነ ታደሰን ነው።
ምክር ቤት ሲሰበሰብ ፕሬዚደንቱ ቀጠሮ አስይዞ በዛ ቀጠሮ መሰረት ምክር ቤቱን ይሰበስባል። አጀንዳው ቀድሞ ይታወቃል፣ አጀንዳ እናሳውቃለን። በዛ መሰረት ምክር ቤቱ ተሰብስቦ ውሳኔ ያሳልፋል። ይሄ ነው አሰራሩ በደንቡ መሰረት። አሁን እነሱ አንጃ ፈጥረው ነው ይሄንን ተግባር እየፈጸሙ ያሉ።
ቀደም ሲል የሰማችኋቸው ኢዴፓን በሊቀመንበርነት ለመምራት አዲስ መመረጣቸውን የተናገሩት አቶ አዳነ ታደሰ ሲሆኑ እሳቸውን ተከትሎ በሁለተኛው ድምጻቸውን የሰማችኋቸው ደግሞ ኢዴፓን በሊቀመንበርነት ሲመሩ የቆዩት ዶክተር ጫኔ ከበደ ናቸው። ሙሉ ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
የኬንያው ፕሬዝዳንት ኡሁሩ ኬንያታ ለሁለተኛ ጊዜ ስልጣን ለመረከብ ዛሬ ቃለ መሐላ ፈጸሙ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የሶስት ቀን የአፍሪካ ጉብኝታቸውን ዛሬ ከቡርኪና ፋሶ ጀመሩ። የሚሉ ከዜናዎቹ መካከል ቀዳሚ ናቸው።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የዛሬ ማክሰኞ ህዳር 19 2010 ዓ.ም ምረት አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ኦርዲስ ሬገስ ጋራ አብረን እናመሻለን።
አሁን የሰዓቱን የዓለም ዜና።
የኬንያው ፕሬዝዳንት ኡሁሩ ኬንያታ ለሁለተኛ ጊዜ ስልጣን ዘመን ዛሬ ቃለ መሐላ ፈጸሙ። የአገሪቱ ከፍተኛ ፍርድ ቤት አንድን የምርጫ ውጤት ውድቅ ያደረገበትንና ተቃዋሚዎች ከምርጫ የወጡበትን ሂደት አሳልፎ እዚህ የደረሰው የዛሬው ቃለ መሐላ ወደ 60 ሺህ ህዝብ በናይሮቢው ካሳራኒ ስቴዲየም የታደመበት ነበር። ወደ ስነ ስርዓቱ በኃይል ለመግባት የሞከሩ ሰዎችም ፖሊሶች አስለቃሽ ጋዝ በመጠቀም ለመመለስ መገደዳቸውም ታውቋል። ይህ በእንዲህ እንዳለ የናይሮቢ ዘጋቢያችን ገልሞ ዳዊት እንደገለጠልን በሥነ ሥርዓቱ ላይ በመቶ ሺህ የሚቆጠሩ ኬንያውያን የተገኙ ሲሆን ከአርባ በላይ የመንግሥታት ተወካዮችም ዝግጅቱን ታድመዋል። ኬንያታ በቃለ መሐላው ወቅት በሚቀጥሉት 5 ዓመታት የኬንያን ኢኮኖሚ ለማሻሻል እንደሚሰሩ አመልክተው ኬንያን ለመጎብኘት ወደ ኬንያ የሚመጡ አፍሪካውያን ቪዛ በነጻ እንደሚሰጣቸው ገልጠዋል። የምርጫውን ውጤት ያልተቀበሉት ተቃዋሚ ፓርቲ አባላት ግን የተቃውሞ ሰልፍ ተከልክለው ከፖሊስ ጋር መጋጨታቸውንም ዘጋቢያችን ጠቅሷል። ዝርዝሩ እነሆ።
ኬንያ የዘንድሮውን አገር አቀፍ ምርጫ ከጀመረች ከሶስት ወር በላይ ሆኗታል። የምክር ቤትና የፓርላማ አባላት ምርጫ ከሞላ ጉድል በሚያስማማ መንገድ የተካሄደ ሲሆን ወሳኙ የፕሬዝዳንታዊ ምርጫ ውጤት ግን የኬንያ ጠቅላይ ፍርድ ቤት ምርጫው ሊረጋገጥ በሚቻል መንገድ አልተደረገም ሲል ውድቅ ማድረጉ የሚታወስ ነው። ቅርብ ተፎካካሪያቸው ራይላ ኦዲንጋ ያጣጣሉትን የጥቅምት 16 2010 ዓ.ም ድጋሚ ፕሬዝዳንታዊ ምርጫ ኡሁሩ ኬንያታ 98% ድምጽ አግኝተው አሸንፈዋል። የምርጫውን ውጤት የኬንያ ጠቅላይ ፍርድ ቤት ባለፈው ሳምንት ያጸደቀ ሲሆን ዛሬ በካሳራኒ ስታዲየም ተቀማጩ ፕሬዝዳንት ኬንያ ለሁለተኛ ጊዜ ለመምራት ቃለ መሐላ ፈጽመዋል።
አይ ኡሁሩ ኬንያታ።
በዛሬው ዝግጅት ላይ ከመቶ ሺህ በላይ የኬንያ ዜጎች ተገኝተው የነበሩ ሲሆን ከተለያዩ አገሮችም ከአርባ በላይ መንግስታት ተወካዮች ተሳትፈውበታል። ኡሁሩ ኬንያታ በሚመጡት 5 ዓመታት የኬንያን ኢኮኖሚ የተሻለ ለማድረግ እንደሚሰሩ ቃል ገብተው የክፍፍል ፖለቲካ እንዲቀር መንግስታቸው እንደሚጥር ተናግረዋል። በተጨማሪም ኬንያታ መንግስታቸው ለፓን አፍሪካ ሲል ለአፍሪካ ዜጎች ነጻ ቪዛን መፍቀዱን አውጀዋል።
Today I am directing that any African wishing to visit Kenya will be eligible to receive a visa at the port of entry.
ዛሬ ኬንያን ሊጎበኝ የሚመጣ ማንኛውም አፍሪካዊ የትኛውም የኬንያ ድንበር ሲደርስ ነጻ ቪዛ እንዲያገኝ ትዕዛዝ አስተላልፌያለሁ። ይህም ከውሳኔው ጥቅም ለማግኘት ሳይሆን ኬንያ ለፓን አፍሪካኒዝም ያላትን ቁርጠኝነት ለማሳየት ነው። ሀገር ለሀገር በነጻነት መንቀሳቀስ ከቻልንና አብረን መኖር ከለመድን እርስ በርሳችን በደንብ ልንተዋወቅ እንችላለን፣ ልዩነቶቻችንንም እንገነዘባለን። ጸጥታችን እንዲደፈርስ የሚያደርገው የፖለቲካ ችግራችንም ወንድማማችነታችን በሰፋ ቁጥር ይከስማል በውጤቱም አፍሪካዊነት እንዲያብብ ያደርጋል።
በተጨማሪም ኬንያታ ለምስራቅ አፍሪካ የኢኮኖሚ ማህበረሰብ አባል ሀገራት ዜጎች ኬንያ ንጻ የሥራ ቪዛን መፍቀዷን ገልጿል። ድጋሚ ፕሬዝዳንታዊ ምርጫውን ላልተሳተፉት የራይላ ኦዲንጋ የናሽናል ሱፐር አላያንስ ደጋፊዎች በዚህ ምርጫ ሰሞን ተገልሏል አሉ። ኬንያውያን ናይሮቢ ጃካራንዳ በመባል ቦታ የመታሰቢያ ጸሎት ለማድረግ ቢያቅዱም ፖሊስ ፍቃድ ከልክሏቸው ዝግጅቱን ሳይካሄድ ቀርቷል። ፍቃዱ ቢከለከልም ቁጥራቸው በርከት የሚል የራይላ ደጋፊዎች ከፖሊስ ጋር ተጋጭተዋል። ፖሊስም ሰልፈኞቹን ለመበተን በናይሮቢ ጃካራንዳ አስለቃሽ ጭስ ተኩሷል። የናሽናል ሱፐር አላያንስ ፓርቲ መሪ ራይላ ኦዲንጋ በቦታው የነበሩ ቢሆኑም እስካሁን ግን የሰጡት አስተያየት የለም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት እናመሰግናለን ለዘገባው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የሶስት ቀናት የአፍሪካ ጉብኝታቸውን ዛሬ ማክሰኞ ከቡርኪና ፋሶ በመጀመር ከሀገሪቱ ፕሬዝዳንት ሮሽ ማርክ ክርስቲያን ካቦሬ ጋርም መገናኘታቸው ተገለጠ። የፈረንሳዩ ፕሬዝዳንት የዛሬ ውሎ ለዩኒቨርሲቲ ተማሪዎች ንግግር ማድረግንና ኦጋዱጉ ውስጥ ከሚኖሩ የፈረንሳይ ማህበረሰብ አባላት ጋር መገናኘትንም ያካትታል ተብሏል። የፕሬዝዳንት ማክሮን የአፍሪካ ጉብኝት ዋና ትኩረት የጸጥታ ጉዳዮች፣ የሥራ ዕድል፣ የአየር ንብረትና ከተለያዩ ሀገሮች ፈልሰው የሚሄዱ ሰዎችን ጉዳይ የሚመለከቱ መሆናቸው ተገልጧል። ነገ ረቡዕ አይቮሪኮስት ውስጥ በሚካሄደው የአውሮፓ ህብረትና የአፍሪካ ጉባኤ የጋራ ስብሰባ ላይ የአፍሪካ ወጣቶች ጉዳይ ዋና የመወያያ ርዕስ እንደሚሆንም ተመልክቷል። ፕሬዚዳንት ማክሮን የጉዟቸውን ማብቂያ ባደረጓት ጋናም ከወጣቶች ጋር እንደሚገናኙና እንደሚወያዩ ታውቋል። ማክሮን ጋናን በመጎብኘት የመጀመሪያው የፈረንሳይ ፕሬዚዳንት ይሆናሉ።
ለስድስት ዓመታት አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ለስድስት ዓመታት ሲካሄድ የቆየውን የሶሪያ የእርስ በርስ ጦርነት ለማክተም የታለመውና የአገሪቱ መንግስትና ተቃዋሚዎች የሚጀምሩት አዲስ ዙር ድርድር ዛሬ ማክሰኞ ጄኔቫ ላይ ይከፈታል። እንደ አውሮፓ አቆጣጠር በ2011 ዓ.ም የአረቦች አመጽ የሶሪያው ፕሬዝዳንት ባሺር አልአሳድ ባካሄዱት ጥቃት ቁጥሩ ወደ ግማሽ ሚሊዮን የሚሆን ሰው ተገድሏል። የተባበሩት መንግስታት ድርጅት የሶሪያ ልዑክ ስታፈንዲ ሚስቱራ ሰሞኑን የቦምብ ድብደባ መካሄዱ ስጋት ቢፈጥርም እነሆ አሁን ወሳኝ ወቅት መጥቷል ማለታቸው ተጠቅሷል። የተባበሩት መንግስታት ድርጅት ቃል አቀባይ አሌሳንድራ ቪሉቺ ዛሬ እንደተናገሩት የሶሪያ መንግስት መልእክተኞች እስካሁን ጄኔቫ አልደረሱም፣ ነገ ሊገቡ አቅደዋል። ያም ቢሆን የመንግስታቱ ድርጅት ሸምጋይ ዲ ሚስቱራ ዛሬ ከተቃዋሚ መልእክተኞች ጋር ስብሰባ ያካሂዳሉ። በግጭቱ በርካታ የክልሉና የዓለም ሀያላን ተካፍለዋል እና አሁንም አንዳች የሰላም ውል ላይ ቢደረስ ይዘቱን የሚወስኑት እነርሱ መሆናቸውን ጠቅሶ የቪኦኤው ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ቆንጅት ታቀርባለች።
ጄኔቫ ውስጥ ሊጀመር ነው። ሶሪያ ውስጥ ደግሞ የቦምብ ጥቃቱ እንደቀጠለ ነው። የሶሪያ የሰብአዊ መብት ይዞታ ቃኝ ተቋም እንደዘገበው እሁድ ዕለት የሩሲያ አውሮፕላኖች ምስራቃዊ ሶሪያ ውስጥ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ይዞታዎች ላይ ባደረሱት ጥቃት ከ50 የሚበልጡ ሲቪሎች ተገለዋል። ሞስኮም ጥቃቱን ማካሄዷን አምና ነገር ግን የተገደለው አንድ ነውጠኛ ብቻ ነው ብላለች። ሩሲያ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ጦርነቱ ውስጥ ከገባች ወዲህ የፕሬዝደንት ባሻር አልአሳድ ኃይሎች የደረሱባቸውን ከባድ ሽንፈቶች ቀልብሳላቸዋለች። የዓለም አቀፍ ፖሊሲ ትንተና ተቋሙ የቻታም ሃውስ ተጠሪ ጄን ኬኒንሞንት
አሁን ሩሲያ የሰላም ሸምጋይነት ሚና በመጫወት ላይ ነች። ይሁን እንጂ ባሻር አልአሳድ በድል ብቅ ሊሉ እንደሆነ የሚመስለውን ሁኔታ መጀመሪያውንም ቢሆን የፈጠረው የእርሷ ወታደራዊ ጣልቃ ገብነት ነበር።
የተቃዋሚው ጎራ መበታተንም አሳድን ጠቅሟቸዋል። አሁን ግን ለመጀመሪያ ጊዜ በጄኔቫው ድርድር ላይ የተለያዩት የተቃዋሚ አንጃዎች በአንድ የልዑካን ቡድን ተወክለው ቀርበዋል። ፕሬዚደንት አሳድ በሶሪያ የወደፊት ዕጣ አንዳችም ሚና እንዳይጫወቱ ሲሉ ተቃዋሚዎች ጠይቀዋል። የተቃዋሚዎቹ ዋና ተደራዳሪ ናስር አልሐሪሪ ድርድሩ ጠረጴዛ ላይ የቀረበ ማናቸውም ጉዳይ ለውይይት ክፍት ነው ያሉት ሐሪሪ፣ ምዕራባውያን ሀያላን የአሳድን መንግስት ሲቪሎችን በቦምብ ይደበድባል፣ ያሰቃያል፣ ይገላል፣ መጠነ ሰፊ የሰብአዊ መብት ጥሰት ፈጽሟል ብለው ይከሳሉ። አሳድ ከስልጣን መወገድ አለባቸው የሚለውን ውትወታቸውን ግን ቀዝቀዝ አድርገውታል። በግጭቱ ሩሲያና ኢራን አሳድን ዩናይትድ ስቴትስን ጨምሮ ምዕራባውያኑ ሀያላን ደግሞ የእስላማዊ መንግስት ብሎ ራሱን የሚጠራውን ቡድን የሚወጉትን ለዘብተኞቹን ተቃዋሚ ቡድኖች ሲደግፉ ነው የቆዩት። በሌላ በኩል በሰሜኑ የኩርዶቹ ኃይሎች ስፋት ያለው ግዛት መቆጣጠራቸው ያስቆጣት ቱርክ ወታደሮቿን ወደ ሶሪያ ግዛት ልካለች። የቻታም ሀውሷ ተንታኝ እንደሚሉት ሁሉም ወገኖች ጦርነቱ ሳይሰለቻቸው አልቀረም። ነገር ግን መጀመሪያውኑ ህዝቡን ለአመጽ ያነሳሱት ጉዳዮች መፍትሄ አላገኙም።
በመጨረሻም ራሱን የእስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድንን ሽንፈት ተከትሎ ዩናይትድ ስቴትስ በአካባቢው ከሽብሩ ቡድን ጋር ሲፋለሙ ለነበሩ ቡድኖች ስትሰጥ የቆየችውን ድጋፍ እየቀነሰች መሆኗን ዋይት ሀውስ ትናንት አስታወቀ። ይህ የፖሊሲ ለውጥ ባለፈው ሳምንት ቀድሞ የተሰማው ከአንካራ ነበር። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ውስጥ ከቱርክ አቻቸው ራሲብ ታይፕ ኤርዶዋን ጋር በስልክ ማውራታቸውንና ሶሪያ ውስጥ የሚገኙ የቱርክ አማጽያንን ማስታጠቂያቸውን እንደሚያቆሙ ሚስተር ትራምፕ ቃል መግባታቸውን የቱርኩ የውጭ ጉዳይ ሚኒስትር ሜቭሉት ካቡሶግሉ አስታውቀዋል። ምንም እንኳን የዩናይት ስቴትስ እስላማዊ መንግስት ቡድንን ሲዋጉ ለቆዩ የአካባቢው ቡድኖች ስትሰጥ የቆየችውን ድጋፍ ልትቀንስ በምትችልበት ሁኔታ ላይ እንደምትገኝ የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ትናንት ቢናገሩም ትራምፕ ለኤርዶዋን የገቡት ቃል ይኑር አይኑር ግን አላረጋገጡም ወይም አላስተባበሉም። የኩርድ ነጻ ኃይል የሚባለው የሶሪያ ኩርዶች ቡድን የውጭ ጉዳዮች ኃላፊ የሆኑት አብዱል ካሪም ኦማር ለአሜሪካ ድምጽ በሰጡት ቃል ዩናይትድ ስቴትስ ኩርዶችን ጨምሮ ሶሪያ ውስጥ ላሉ የተቃዋሚ ቡድኖች በምትሰጠው ድጋፍ ላይ የፖሊሲ ለውጥ አለማድረጓን ነው የተናገሩት። ወደፊት እንዘግብበታለን። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ክቡራንና ክቡራት የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን የዛሬ ማክሰኞ ጥቅምት ህዳር 19 2010 ዓ.ም የሚተላለፈውን ስርጭት ነው የምናስተናግዳችሁ አዲሱ አበበና
አሉላ ከበደ። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሰረት በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
ተቃዋሚው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ከገዢው ፓርቲ ጋር እየተካሄደ ያለውን ድርድር መነሻ ያደረገ የአመራር ውዝግብ ውስጥ ገብቷል። ሊቀመንበሩ ዶክተር ጫኔ ከበደና ሌሎቹ ተደራዳሪዎች የፓርቲውን አቋም እያንጸባረቁ ባለመሆናቸው በብሔራዊ ምክር ቤቱ ስብሰባ ከኃላፊነት ዝቅ መደረጋቸውን አዲስ እንደተመረጡ የተናገሩ አመራሮች ገልጠዋል። የብሔራዊ ምክር ቤቱ ስብሰባ ህገወጥ መሆኑን የገለጡት ዶክተር ጫኔ ከበደ በበኩላቸው አሁንም የፓርቲው ሊቀመንበር መሆናቸውንና ጉዳዩን ወደ ፍርድ ቤት እንደሚወስዱት ነው የተናገሩት። እስክንድር ፍሬው ዝርዝሩን ልኮልናል።
የውዝግቡ መነሻ ጥቅምት 12 2010 ተካሄደ የተባለው የኢዴፓ ብሔራዊ ምክር ቤት ስብሰባ ነው። በዚህ ስብሰባ ላይ ከተነሱት ነጥቦች አንዱ በድርድሩ ላይ የተሳተፉ ያሉት አመራሮች ጉዳይ መሆኑ ተገልጿል። ተቃዋሚዎች ከኢህአዴግ ጋር እያካሄዱት ባለው ድርድር የኢዴፓ ዋነኛ ተደራዳሪዎች የፓርቲው ዋነኛ አመራሮች ናቸው። በድርድሩ ላይ የተሳተፉ ያሉት እነዚህ አመራሮች የፓርቲውን አቋም እያንጸባረቁ አይደለም፣ ፓርቲውን ሳያማክሩም ውሳኔዎችን ይወስናሉ የሚል ሂስ ነው ለጥቅምት 12ቱ የብሔራዊ ምክር ቤት ስብሰባ መቅረቡ የተገለጸው። ከፓርቲው ተደራዳሪዎች አንዱ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ በአደራዳሪነት ጭምር መሳተፋቸውም ተገቢ እንዳልሆነ መነሳቱ ተገልጿል። አቶ ዋሲሁን በዚህ ድርድር ተቀዳሚ ረዳት ዋና የድርድር መሪ መሆናቸው ይታወቃል። ይህንን መነሻ በማድረግም የአመራር አባላት የማሟያ ምርጫና የኃላፊነት ሽግሽግ መደረጉን በፓርቲው አርማና ማህተም የተጻፈ ደብዳቤ ጠቁሟል። በዚህም መሰረት አንደኛ ዶክተር ጫኔ ከበደ ከፓርቲው ሊቀመንበርነት ወርደው በስራ አስፈጻሚ ኮሚቴ አባልነት እንዲያገለግሉ፣ ሁለተኛ ዶክተር ባንተ ይገይ ታምራት ከስራ አስፈጻሚ ኮሚቴ አባልነታቸው ተነስተው በብሔራዊ ምክር ቤት አባልነት እንዲያገለግሉ፣ እንደዚሁም አቶ ዋሲሁን ተስፋዬ ከስራ አስፈጻሚ ኮሚቴ አባልነት ተነስተው በብሔራዊ ምክር ቤት አባልነት እንዲያገለግሉ መወሰኑን ደብዳቤው አመልክቷል። በመተካቸውም አቶ አዳነ ታደሰ ሊቀመንበር፣ ወይዘሪት ጽጌ ጥበቡ ደግሞ ምክትል ሊቀመንበር ሆነው መመረጣቸውን ጠቅሷል። በዚህ ስብሰባ ሊቀመንበር ሆነው የተመረጡት አቶ አዳነ ታደሰ ስብሰባውም ሆነ አካሄዱ ህገ ደንብን የተከተለ እንደሆነ ይናገራሉ።
የተወሰነውን ሳኔ በፓርቲው ዲሲፕሊን ይቀበሉታል ብለን ነው። ምክንያቱም ስራ አስፈጻሚው ብሔራዊ ምክር ቤቱ ሲፈልግ ይሾማል፣ ካልፈለገ ደግሞ ካላፊነት ያወርዳል። ይሄ የብሔራዊ ምክር ቤቱ ውሳኔ ነው። ብሔራዊ ምክር ቤቱ አታስፈልጉኝም፣ የፓርቲን ጥቅም አታስጠብቁም ብሎ ካሰበ ሶስት አመራሮችን ካላፊነት ዝቅ ማድረግ አይደለም ዘጠኛችንንም ካላፊነት ማውረድ ይችላል። ስለዚህ ይሄን የስልጣን አካል አክብሮ አምኖ መንቀሳቀስ ነው። ግን በግላቸው ይሄ ውሳኔ አይገዛንም ብለው የሚቀጥሉ ከሆነ የፓርቲው የግለሰብ መብት ከምንም በላይ ያከብራል፣ የግለሰብ መብታቸው ነው መጠቀም ይችላሉ ብለን ነው የምናስበው።
ስንት ለስንት በሆነ አብላጫ ድምጽ ነው ብሔራዊ ምክር ቤቱ ይሄን ውሳኔ ያሳለፈው?
በዛን ቀን በተደረገው ስብሰባ
መቼ ማለት ነው?
በ12 የተደረገው
ጥቅምት 12 ማለት ነው።
17 የማዕከላዊ ኮሚቴ አባላት ናቸው የተገኙት። ከ17ቱ 12ቱ ውሳኔውን ተቀብሏል፣
ደግፈዋል።
ሶስቱ ተቃውመዋል፣ ሁለቱ ድምጽ ተአቅቦ አርፏል። ስለዚህ በዚህ አይነት መልኩ ዲሞክራሲያዊ መንገድ በጠመቀ መንገድ ነው ውሳኔ ተላለፈ።
እነዚህ አሁን ውሳኔው የሚመለከታቸው አመራሮቻችሁ ነበሩ በዛ ስብሰባ ላይ?
አዎ፣ ምክትል ፕሬዝዳንቱና ጥናትና ምርምር ኃላፊ በስብሰባው ላይ ተገኝተው ነበር። ምክትል ፕሬዝዳንቱ እንደውም የእለቱን የብሔራዊ ምክር ቤት ስብሰባ በአግባቡ ከፍቶ ነበር። ይህን ውሳኔም ተቀብለው ቃለ ጉባኤ ላይ ፈርመው ነው።
ፓርቲውን በሊቀመንበርነት ሲመሩ የቆዩት ዶክተር ጫኔ ከበደ ግን አሁንም በዚሁ ኃላፊነት እንደቀጠሉ መሆኑን ተናግረዋል። የተካሄደው የብሔራዊ ምክር ቤት ስብሰባም ህገወጥ ነው ብለዋል።
ምክር ቤት ሲሰበሰብ ፕሬዝዳንቱ ቀጠሮ አስይዞ በዛ ቀጠሮ መሰረት ምክር ቤቱን ይሰበስባል። አጀንዳው ቀድሞ ይታወቃል፣ አጀንዳ እናሳውቃለን። በዛ መሰረት ምክር ቤት ተሰብስቦ ውሳኔ ያሳልፋል። ይሄ ነው አሰራሩ በደንቡ መሰረት። አሁን እነሱ አንጃ ፈጥረው ነው ይሄንን ተግባር እየፈጸሙ ያሉት። ስለዚህ ይሄ ስርዓት አልበኝነት በህግ መሰረት መቆም ስላለበት ጉዳዩን ወደ ህግ የወሰዱት መሆኑን ላረጋግጥልህ እችላለሁ።
እዚህ ላይ የእርሶ ቅሬታ ምንድን ነው?
ይህንን ምክር ቤት መሰብሰብ የምችለው እኔ ነኝ፣ መጥራትም የምችለው እኔ ነኝ። እንዲህ አይነት ውሳኔዎች ካሉም አጠቃላይ ሙሉ ስራ አስፈጻሚ በተገኘበትና የማዕከላዊ ምክር ቤት በተገኘበት አጀንዳው ተይዞ ውሳኔዎች ሊተላለፉ ይችላሉ። ደንቡ የሚፈቅደው ይሄንን ነው።
ምክትሉ መጥራት አይችሉም? ዶክተር ጫኔ
ምክትሉም እኮ ግንኙነት የለም፣ ጥናትና ምርምር የለም፣ ድርጅት ጉዳይ የለም፣ ፕሬዝደንቱ የለም። ይህን የለበት ምክር ቤት ህገ ወጥ ነው። ስለዚህ በህገ ወጥ መንገድ ነው እየሰበሰቡ ያሉት። ይህም ህግ ባለበት ሀገር ህግ እስኪያስቆማቸው ድረስ በእኛ በኩል ዝርዝር መግለጫዎችን ከመስጠት እንቆጠባለን። ነገር ግን አጠቃላይ የህግ ሂደቶችን ከጨረስን በኋላ ግን ይሄንን ለፓርቲው ደጋፊዎችና አባሎች በዝርዝር በመግለጫ የምንሰጥ መሆኑን ላረጋግጥልህ እችላለሁ።
የደርግን መውደቅ ተከትሎ ከተቋቋሙ ፓርቲዎች አንዱ የሆነው ኢዴፓ ረዘም ላሉ ዓመታት በተቃዋሚነት ቆይቷል። በአወዛጋቢው የ1997 ምርጫ ጠንካራውን የተቃዋሚዎች ህብረት ቅንጅትን ከመሰረቱት አራት ዋና ዋና ፓርቲዎችም አንዱ ነበር። እስከዛሬ የሚታወቀውም ሰላማዊ የሆነ የአመራር ለውጥ በማድረግ ጭምር ነው። ሊቀመንበርነቱ ከዶክተር ኢንጂነር አድማሱ ገበየው ወደ አቶ ልደቱ አያሌው፣ ከዚያም ወደ አቶ ሞሼ ሰሙና ወደ ዶክተር ጫኔ ከበደ ሲሸጋገር እንዲህ አይነቱ ዝግብ አላጋጠመም። ዛሬ ሁኔታው የተቀየረ ይመስላል። በዚህ ጉዳይ ላይ የምርጫ ቦርድን አስተያየት ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ከቦርዱ ምላሽና ከዘገባው ተጨማሪ ክፍል ጋር ለመመለስ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ ወደ ሁለተኛው የመጽሔት ትንታኔ ርዕስ እናልፋለን። ወደ ዚምባብዌም ይወስደናል። የደቡብ አፍሪካዊቱ ሀገር በሮበርት ሙጋቤ አመራር ስር በቆየችባቸው በርካታ ዓመታት 37 ዓመታት ግድም ችግሮች ነበሩ ይላል። በፓርቲው እጅግ የሰብአዊ መብቶች ተጥሰዋል ሲሉ አዲሱ የዚምባብዌ ፕሬዚዳንት አረጋግጠዋል። ሆኖም ፕሬዚዳንት ኤመርሰን ሞናንጋጓ ባለፈው ሳምንት በፖለቲካ ተቃዋሚዎቻቸው ላይ ያቀረቧቸው እነኚህ ስሞታዎች አጣዳፊ ምላሽ ለሚሹ ከነዚያ የበለጡ ላሏቸው ወንጀሎች ለመሸሽ ነው ሲሉ ተቺዎች ይናገራሉ። አኒታ ፓውል ከሀራሬ ያደረሰችንን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርበዋል።
ፕሬዚደንት ኤመርሰን ምናንጋጓ በሰብአዊ መብቶች ረገጣና ብዝበዛ የቆሰለች አገራቸው አገግማ ወደፊት ልትራመድ የምትችለው ያለፈው ይቅር በመባባል ብቻ ነው ብለው ያምናሉ።
ስለዚህም ሁላችሁንም በአክብሮት የምጠይቀው ያለፈው አልፏል ተባብለን እርቅ እንድናወርድ ነው።
አዲሱ ፕሬዝደንት ይህን ተማጽኖ ባቀረቡ ማግስት ግን መንግስት አንድ በቀድሞው ሮበርት ሙጋቤ አስተዳደር የካቢኔ አባል የነበሩትን ኢግናቲዩስ ቾምቦን በከፍተኛ ሙስና ቅሌት ከሶ በቁጥጥር ስር አዋለ። ጠበቃቸው ላቭሞር ማድሁኩ ስለ ሁኔታው እንዲህ ይላሉ።
I think that they're just using him to try and portray an image of dealing with
ሙስናንና ሌሎች ወንጀሎችን የሚዋጉ መስለው ለመታየት ሲሉ ይመስለኛል ደንበኛዬን የተጠቀሙባቸው። ነገር ግን እኔ ጥብቅና በቆምኩላቸው ሰው ላይ አሁን የቀረቡ ክሶች አዲስ አይደሉም፣ በጣም የቆዩ ናቸው። የቅርብ ጊዜውን እንኳን ብናይ በአውሮፓውያኑ አቆጣጠር በ2005 ዓመተ ምህረት የቀረቡ ይመስለኛል። ቾምቦን ለማዋከብና ሙስናን የምንዋጋ መስለን ለመታየት የተሰራ ድራማ ነው።
በዛሬቱ ዚምባብዌ አሁንም ጥበቃ የሚደረግላቸው የከፋ ወንጀል የፈጸሙ ሰዎች እንዳሉ ለሰባዊ መብቶች ጥብቅና የቆሙ ያስረዳሉ። ቢያትሪስ ምቴቷ አንዷ ናቸው።
If the crimes that have been committed, everybody should in fact be put on trial. It shouldn't be selected.
የተፈጸሙ ወንጀሎች ካሉ እነዚያን ወንጀሎች የፈጸሙ ሰዎች በሙሉ ናቸው ለፍርድ መቅረብ ያለባቸው። አንዱ ከሌላው እየመረጡ መሆን የለበትም። በየትኛውም ማንጃ ውስጥ በመሆን አይደለም መወንጀል ያለብህ። ከኛ ወገነህ ወይስ ከተቃዋሚያችን በኩል የሚለው መመዘኛ ትክክል አይደለም። ህጉ ያለፈውን ስህተት ለማረም ከሆነ እንዲሰራ የሚፈለገው ለሁሉም እኩል መሆን አለበት።
ብዙ ዚምባብዌያውያን የቀድሞ የሀገሪቱ መሪዎች ሁሉ ከህግ ተጠያቂነት መታለፍ እንደሌለባቸው ያምናሉ። የፓትሰን ዛማራ ታላቅ ወንድም ኢታሂ ዛማራ እንደ አውሮፓውያን ዘመን አቆጣጠር በ2015 ዓመተ ምህረት ላይ ታፍኖ ተወስዶ የጠፋው ሮበርት ሙጋቤን ስለተቃወመ ብቻ ነበር። አሁንም ድረስ የት እንዳለ አይታወቅም። ፓትሰን ያስረዳሉ።
The current president Emmerson Mnangagwa played a very major role and so he's complicit.
የአሁኑ ፕሬዚዳንት ኤመርሰን ምናንጋጓ በወንድሜ መሰወር አብይ ሚና ተጫውተዋል። ስለዚህ የወንጀሉ ተባባሪ ናቸው ማለት ነው። ለኛ እንግዲህ ያን በወንድማችን ላይ የተፈጸመ ወንጀል እንድንረሳና ምንም እንዳልሆነ ቆጥረን ወደፊት መቀጠል አግባብ አይመስለኝም።
በዚምባብዌ ጠንካራ ሚና ያላት ቤተክርስቲያንም ብትሆን ያለፈው አልፏል፣ ያን ወደ ኋላ ትተን ህይወት ወደፊት ይቀጥል የሚለውን አቀራረብ ሙሉ በሙሉ ለመቀበል ስትቸገር ይታያል። ቄስ ክሪስ ኦፓሮቻ የሌሎች አፍሪካ ሀገሮችን ምክር ይሻሉ።
In Zambia we saw when President Levi Mwanawasa came into office.
ዛምቢያ ውስጥ ለምሳሌ ፕሬዚዳንት ሌቪ ሙዋናዋሳ ስልጣን ሲረከቡ ለተሰናባቹ ቺሉባ ምንም አይነት ከለላ አልሰጡም። ለፈጸሟቸው ወንጀሎች እንዲከፍሉ ተደርገዋል። ቺሉባ ወደ ዘብጥያ ላይ ወረወሩ ይችሉ ይሆናል። ስልጣን ላይ በነበሩበት ወቅት የፈጸሟቸው ወንጀሎች ካሉ ግን ህዝቡ እንዲያውቃቸው መደረግ አለበት።
ዚምባብዌና ህዝቧ አሁን ወደፊት በመራመዱ ላይ ይስማማሉ። ጉዞው ቀላል ይሆናል ብሎ የሚያስብ ግን የለም።
ግን እንድትይዘው ወደ የእስላማዊ መንግስት ቡድን ሽንፈት ተከትሎ ዩናይትድ ስቴትስ በአካባቢው ከሽብሩ ቡድን ጋር ሲፋለሙ ለነበሩ ቡድኖች ስትሰጥ የቆየችውን ድጋፍ እየቀነሰች መሆኗን ዋይት ሃውስ ትናንት አስታውቋል። ይህ የፖሊሲ ለውጥ ባለፈው ሳምንት ቀድሞ የተሰማራው ከአንካራ ነበር። ድላቲካ ሆክ ያጠናቀረችው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
የቱርክ ባለስልጣናት የሽብር ቡድን ነው እያሉ ለሚጠሩት በምህፃር YPG ወይም የህዝብ ጥበቃ ምድቦች ለሚባለው የኩርዶች ታጣቂዎች ቡድን ዋሽንግተን ስትሰጥ የቆየችው ድጋፍ አንካራን እንዲሁ ቅር እንዳሰኘና እንዳነጫነጨ ቆይቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት ውስጥ ከቱርክ አቻቸው ረሲፕ ታይብ ኤርዶዋን ጋር በስልክ አውርተው እንደነበርና የኩርድ አማጽያንን ማስታጠቃቸውን እንደሚያቆሙ ሚስተር ትራምፕ ቃል እንደገቡ የቱርክ የውጭ ጉዳይ ሚኒስትር ሜቭሉት ካቡሶግሉ በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። ፕሬዚደንት ትራምፕ እስላማዊ መንግስት ቡድንን ለሚወጉ የአካባቢው ቡድኖች ድጋፍ በመስጠት ሶሪያ ውስጥ ድል እንደሚነሱት ዝተው ነበር። ያ የከሊፋ መንግስት እንግዲህ ወደ ፍጻሜው የተቃረበ እየመሰለ ነው።
Once we started winning the campaign against ISIS,
በIS ላይ የምናካሄደውን ጦርነት እያሸነፍን በመሆናችን እቅድና የሄደቱን ማካል የሆነው ለአንዳንድ ቡድኖች የምንሰጠውን ድጋፍ ማቋረጥ ነው። አሁን የካሊፋውን ይዞታ በአካል ስለሰበር ነው ለተወሰኑ ክፍሎች ስንሰጥ የቆየነውን ወታደራዊ ትጥቅ ማቆም በምንችልበት ደረጃ ላይ እንገኛለን። ይሁን እንጂ ለቡድኖቹ የምንሰጠውን ድጋፍ ሁሉ ሙሉ በሙሉ እናቋርጣለን ማለት አይደለም።
የዋይት ሃውስ የፕሬስ ኃላፊ ሳራ ሀከቢ ሳንደርስ ናቸው። ይሁን እንጂ ለቱርክ ፕሬዚደንት የተገባ ቃል ይኑር አይኑር ግን ቃል አቀባይዋ ማረጋገጫም ማስተባበያም አልሰጡም። የቱርክ ጠቅላይ ሚኒስትር ቢናሊ ይልድሪም ግን ትናንት ከእንግሊዙ የዜና አውታር ቢቢሲ ጋር ሲነጋገሩ የፕሬዚደንት ትራምፕን ውሳኔ እንደሚያደንቁ ገልጸዋል።
Mr. Trump understood what is important for Turkey. What is important
ለቱርክ ቁም ነገሯ የሆነውን ነገር ሚስተር ትራምፕ ተረድተውላታል። እስላማዊ መንግስት ቡድንን በመዋጋት በኩል የቱርክ ፖሊሲ ከጅምሩ አንስቶ ግልጽ ነበር። እስላማዊ መንግስት ቡድንን መፋለም የምትፈልጉ ከሆነ ትክክለኛ አጋር መምረጥ አለባችሁ ነው ስንል የነበር ነው። አንድን የሽብር ቡድን በሌላ የሽብር ቡድን መዋጋት አይቻልም።
ይህንን የሶሪያውን YPG የኩርዶች ታጣቂ ቡድን PKK ከሚባሉትና ካገደቻቸው የራሷ የኩርድ አማጽያን ጋር ግንኙነት አለው ስትል ትከሳለች አንካራ። PKK ኩርዲስታን የሚባል ነጻ መንግስት ለመመስረት የሚፋለም ተገንጣይ ቡድን ነው። ይሁን እንጂ ቱርክን እያመማትም ቢሆን ከእስላማዊ መንግስት ቡድን ጋር በሚካሄደው ጦርነት ውስጥ ቁልፍ ተዋጊ ኃይል ነው ስትል ዋሽንግተን ላመነችበት YPG ሁሉን አቀፍ ድጋፍ ስትሰጥ ቆይታለች። የኩርድ ነጻ ኃይል የሚባለው የሶሪያ ኩርዶች ቡድን የውጭ ጉዳዮች ኃላፊ የሆኑት አብዱል ካሪም ኦማር ለቪኦኤ በሰጡት ቃል ዩናይትድ ስቴትስ ኩርዶችን ጨምሮ ሶሪያ ውስጥ ላሉ የተቃውሞ ቡድኖች በምትሰጠው ድጋፍ ላይ የፖሊሲ ለውጥ አለማድረጓን ተናግረዋል።
That is why we consider that the statement made by Turkey is incorrect and inaccurate.
ከቱርክ የተሰማው መግለጫ ትክክለኛ አይደለም። በአሜሪካውያኑና በሶሪያ ዲሞክራሲያዊ ኃይሎች መካከል ስላለው ያሰራር ቅንጅት በእነርሱ ፖሊሲ ላይ የተለወጠ አንዳች ነገር የለም። ከሶሪያ ዲሞክራሲያዊ ምክር ቤት በሰሜን ሶሪያ ከሚገኙ ፌዴራል መሪዎችና ከኩርድ ዲሞክራሲያዊ አስተዳደር ጋር በፖለቲካው መስክ ስለሚኖረው ቅንጅትና ስለፖለቲካዊ ግንኙነታችንም እንዲሁ የተለወጠ ነገር የለም።
ሶሪያ ውስጥ ያሉ መደበኛ ኩርዶች ግን የዩናይትድ ስቴትስ ድጋፍ በመቀጠሉ ጉዳይ ላይ የበረታ ጥርጣሬ ነው ያላቸው። ፋይስ አህመድ ካሚሽሊ የሚኖሩ የሶሪያ ኩርድ ናቸው።
موقف الامريكيين من الشعوب المنطقه عبر التاريخ وعبر السنوات منذ مئات السنين
አሜሪካውያን እዚህ የሚፈልጉት ነገር እንዳለቀ ለኩርድ YPG የሚሰጡትን ድጋፍ ያቆማሉ ብዬ ነው የማምነው። እናም እዚህ ያሉ የተጨቆኑ ህዝቦችን ላምባገነኖች ጥለው ይሄዳሉ። ሶሪያ ውስጥ ዩናይትድ ስቴትስ ያላት ፖሊሲ ይኸው ነው።
የትራምፕ አስተዳደር ከሶሪያ ኩርዶች ጋር ወደፊት በሚኖረው ግንኙነት ላይ እንዲህ ብሎ ለይተው የሚናገረው የለም። ከእስላማዊ መንግስት ቡድን ጋር የተያዘው ጦርነት ግን ወደ መደምደሙ ይመስላል።
አድማጮች፣ ለምሽቱ የተያዙትን የትንታኔና የዕለቱን አብይ ርዕስ ነበር የተከታተላችሁት። በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:28 መሆኑን የስቱዲዮ ሰዓታችን ያመለክታል። ዋና ዋናውን የዓለም ዜና
የኬንያው ፕሬዝዳንት ኡሁሩ ኬንያታ ለሁለተኛ የስልጣን ዘመን ዛሬ ቃለ መሐላ ፈጸሙ። በካሳሪና ስቴዲየም ወደ 600 ሺህ ህዝብ ተሰብስቦ ነበር በስነ ስርዓቱ ላይ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የሶስት ቀን የአፍሪካ ጉብኝታቸውን ዛሬ ከቡርኪና ፋሶ ጀመሩ። ዋና ጉብኝታቸው የሚያተኩረው በሴኩሪቲ ማለትም በደህንነት፣ የሥራ ዕድሎች፣ የአየር ንብረትና ፍልሰተኛነት ላይ መሆኑም ታውቋል። የሮሂንጃ ሙስሊሞች ቀውስ መፍትሄ ለማፈላለግ ትናንት ሰኞ ማያንማር የገቡት የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ከአገሪቱ መሪ ኦንግ ሳን ሱቺ ኪ ጋር ተገናኝተው ባደረጉት ንግግር የሮሂንጃውን ቀውስ ሳያነሱ በአጠቃላይ የአንድነት ጥሪ ማሰማታቸው ተገልጧል። የአገሪቱ ሲቪል መሪ ኦንግ ሳን ሱቺም የመልስ ንግግር ማሰማታቸው ታውቋል። የቻይና መንግስታዊ ዜና አውታር ዛሬ ባሰራጨው ዘገባ መሰረት በሙስና የተጠረጠሩ አንድ ወታደራዊ ባለስልጣን ራሳቸውን በራሳቸው አጠፉ። ሽንዋ የዜና ምንጭ እንደዘገበው ዛንግ ያንግ ባለፈው ሐሙስ ነው በመኖሪያ ቤታቸው ውስጥ ተሰቅለው የተገኙት።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን።
አሁን ሁለተኛውን አጋባይ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አሁን በቀጥታ ወደ ቀዳሚው ዝግጅት
የትግራይና የአማራ ክልሎች መሪዎች፣ የሃይማኖትና የማህበረሰቡ መሪዎች በሁለቱም ክልሎች መካከል የተፈጠረውን ውጥረት ለማርገብ ሲሉ ሁለት ጊዜ በጎንደር አንዴ በትግራይ ተገናኝተው የጋራ መድረክ በሚል ሲያሜ ሲነጋገሩ ቆይተው ባለፈው አመት ተጠናቋል። ስለ ጉዳዩ እንዲያብራሩልን የትግራይ ክልል ኮሙኒኬሽንስ ቢሮ ኃላፊ አቶ ገብረ ሚካኤል መለሰን አናግረናል። ለተፈጠረው ውጥረት መንስኤ የሆነው የወሰን ማካለል ጉዳይ የመዘግየት ነው ካሉ በኋላ አቶ ገብረ ሚካኤል የወሰን ማካለሉ ስራ ለአንዴና ለመጨረሻ ጊዜ አሸናፊም ተሸናፊም በሌለበት መንገድ ተዘግቷል ይላሉ። ያነጋገረቻቸው የፕሮግራሙ አዘጋጅና አቅራቢ አዳነች ፍሳዬ የቃለ ምልልሱን የመጀመሪያ ክፍል ይዛ ቀርባለች።
የትግራይ ክልል የኮሙኒኬሽንስ ቢሮ ኃላፊ አቶ ገብረ ሚካኤል መለስ፣ በመጀመሪያ ለትብብሮና ለጊዜው እናመሰግናለን። በትግራይና በአማራ ክልል መካከል ንግግሮች ሲካሄዱ እንደነበሩ ይታወቃልና የንግግሮች ዓላማ ምን ነበር?
መልካም። እንግዲህ ይሄ የሁለቱም ህዝቦች የጋራ መድረክ ወይም የጋራ ኮንፈረንስ ያን የምንጠራው ባለቤቶቹም ተነሳሽነቱም የሁለቱም ክልል ህዝቦች የሀገር ሽማግሌዎችና የሁለቱም ክልል ህዝቦች የሃይማኖት የሁሉም ሃይማኖት መሪዎች ናቸው። ዓላማው እንግዲህ በሁለቱ ክልሎች አካባቢ ለሰላም ጠንቅ የሚሆኑ ነገሮች በማስተዋላቸው በዚህ ምክንያት በሁለቱም ህዝቦች መካከል የቆየው በጣም ጠንካራ እና ደንዳላ የህዝቦች ግንኙነትና የህዝቦች የጠነከረ አንድነት፣ ወንድማማችነት፣ እህትማማችነት ይህን ሊያሻክር የሚችል የታዩ አልፎ አልፎ ከአመራር ድክመትም ከተለያዩ ኃይሎች የነበረው እንቅስቃሴን ተደማምሮ የነበሩ ችግሮች በማየት ከምንም ነገር በላይ የሁለቱም ህዝቦች ወንድማማችነት ማማችነት የሁለቱም ህዝቦች ጠንካራ አንድነት እና የቆየው መከባበር በተለይ ደግሞ በህገ መንግስቱ ተቻችሎ ከመኖር አልፎ ብዙነት በኢትዮጵያ ተከባብሮ በሰላም አብሮ የመኖር ደረጃ ላይ እየደረሰ ነው። ይሄ ህገ መንግስቱ ትውፊት በምንም አይነት ነገር መሻከር የለበትም። ይበልጥ ህገ መንግስቱ ላይ ተቀምጠው በሰላም ተከባብሮ አብሮ የመኖር እና የዚህ ሀገር ፌዴራላዊ ስርዓት በጥልቅ መሰረት ላይ የተመሰረተ ነው። ስለዚህ ጉለቶች ቢኖሩ እንኳን ይሄ ስርዓት ራሱ በራሱ እያረመ የሚሄድ ነው። ስለዚህ እኛ ተነስተን አንዳንድ ክመቶች ብለው ያነሷቸው ያመራሩ እነሱን በማረም ወደ ትክክለኛው ቦታ እንመልሳለን ብለው ነው የተነሱት። ይህ አላማቸው በአሁኑ ወቅት እየተሳካ ፍሬ እያፈራ እጅግ በጣም ጥሩ የሆነ ውጤት እየታየበት መጥቷል ማለት ነው።
አሁን እንግዲህ ሲናገሩ አንዳንድ የጠንቅ አይነት ዝንባሌ ታይቶ እንደነበረ ከአስተዳደር ወይም ከአመራር ትኩረትም ጋር የተያያዙ እንደነበሩ እነዚህ ነገሮች ብለው ጠቅሰዋልና እስቲ እሱን በመጠኑም ቢሆን ቢያብራሩልን።
እንደሚታወቀው ረዘም ላለ ጊዜ በሁለቱም ክልሎች መካከል በተለይ በአማራ ክልል ጸገዴና በትግራይ ክልል ጸገዴ ወረዳ መካከል ለረዥም ዓመታት የቆየ በአንድ ቀበሌ ውስጥ ያሉ መንደሮች የወሰን ማካለል ስራ ሳይሰራ ቆይቷል። በዚህ ምክንያት የሁለቱም ወረዳ ህዝቦች በተለይም በሚገልጹት በቅርብም ስለሚያውቁት አንዳንድ ስግብግብ የሆኑ አመራሮችና በሁለቱም ወገን የተለያዩ በኪራይ ሰብሳቢ የሚሰማሩ አንዳንድ ባለሀብቶች ነን የሚሉ ህጋዊ ባለሆነ መንገድ በዛ አካባቢ የሚያደርጉት እንቅስቃሴ የወሰን ማካለሉ ስራ ሳይፈታ ከመቆየቱ ጋር ተያይዞ በሁለቱም ወገን ምንም አይነት ጸብ ያልነበረ ቢሆንም ነገር ግን ይሄን የክራይ ሰብሳቢነት እንቅስቃሴ ሁለቱም ህዝቦች ሲቃወሙት ቆይተዋል። ስለዚህ ሁለቱም ክልሎች በአፋጣኝ ግጨው የሚባለው አካባቢ ያለው የመንደሮች የወሰኑን የማካለል ስራ በፍጥነት እንዲከናወንና ወሰኑ ታውቆ ባለቤት ኖሮት ህጋዊ የሆነ እንቅስቃሴ የሚያደርግ ባለሀብትም በህጋዊ መንገድ እንቅስቃሴ እንዲያደርግ የአርሶ አደሮቹን መሬት ታውቆ መሰረተ ልማትን ተዘርግቶለት በሚገባ እንቅስቃሴ እንዲደረግበት ነበረ ፍላጎት የህዝቡ። ነገር ግን ይሄ በፍጥነት ባለመመለሱ ምክንያት እየቆየ በተለይ የተለያዩ ኃይሎች ደግሞ ከዚህ በላይ ነገሩን አክርረው ሁለቱም ወንድም ህዝቦች እህት ህዝቦች እንዲጋጩ ለማድረግ ያው አጀንዳ ማድረግ ጀመሩ ማለት ነው። አንዱ ህዝብ በሌላው ህዝብ የነበረው የቆየ እምነት በጋራ አብሮ ያካሄዱ የነበረ እንቅስቃሴ እንዲሻክር ሆን ብለው እንቅስቃሴ ያካሄዱ ነበረ። ስለዚህ ይህንን መሰረት በማድረግ በተለይ ከአንድ አመት በፊት በጎንደር ከተማ የሁለቱም ህዝቦች ሀገር ሽማግሌዎች እና የሃይማኖት አባቶች ተገናኝተው ይሄ ነገር አካሄዱ ጥሩ ስላልሆነ ለሰላምም ጠንቅ እየሆነ እየመጣ ነው፣ በሁለቱም ህዝቦች መካከል ክፍተት ወይም ቀዳዳ የሚፈልጉ ኃይሎች ደግሞ ሊጠቀሙበት ይችላሉ እየተጠቀሙበትም ነው። በዚህም ሳቢያ ጥሩ ወዳልሆነ ሁኔታ እንዳያመራ በጊዜው መቅጠት አለብን ብለው ጎንደር ከተማ ላይ ተገናኙ። ከዛ ቀጥሎ የሁመራ ከተማ ለሁለተኛ ጊዜ ተገናኙ። በሶስተኛ ደረጃ ሳንጃ ማሰሮ ደንብ ያሁንም ጎንደር ውስጥ የሚገኘው ወረዳ ከ3000 በላይ የሚሆን ህዝብ በተገኘበት በራሳቸው ተነሳሽነት ህዝብ ለህዝብ ግንኙነት እያካሄዱ ቆዩ። ከዛ መቀሌ ኮንፈረንሱ ላይ ጠንከር ያለ ውሳኔ ማሳለፍ አለብን ብለው እነዚህ የሀገር ሽማግሌዎች እና የሃይማኖት አባቶች ለሁለቱም ክልሎች አመራሮች ይሄ የመጨረሻ ማስጠንቀቂያችን ነው፣ ከዚህ በኋላ ወደ ተጠያቂነት እናሸጋግረዋለን። ጠገዴ አማራ ክልልና በጠገዴ ትግራይ መካከል ያለው የአንድ መንደር የማካለል ስራ ባለመከናወኑ የተለያየ ነገር ክፍተት እየፈጠረ ነው። ስለዚህ በአፋጣኝ በሚቀጥለው ጎንደር ኮንፈረንስ ላይ ከመገናኘታችን በፊት ፈታችሁት ነው የሚል ጠበቅ ያለ ውሳኔ አሳልፈዋል። ከሱ ጋር በተያያዘ በርከት ያለ አቋም መግለጫ ማውጥተዋል። ከነዚህ መካከል ማንኛውም ዜጋ በየትኛውም የሀገሪቱ አካባቢ ሰርቶ የመኖር ተዘዋውሮ የመንቀሳቀስ መብቱ፣ ህይወቱ የመጠበቅ መብቱ ተገቢና ህገ መንግስታዊ ነው። ስለዚህ ማንኛውም አካል በዚህ እንቅስቃሴ ላይ እንቅፋት የሚፈጥር ሁሉ ተገቢው የሆነ ግሳጤ ከሀገር ሽማግሌዎች እና ከሃይማኖት መሪዎቹ መንግስትም እንደ መንግስት ደግሞ የህግ ሉዓላዊነት የማክበር ኃላፊነቱን እንዲወጣ የሚያስችል አቋም አውጥተው ተለያዩ። ስለዚህ የሁለቱም ክልል መንግስታት ደግሞ የሀገር ሽማግሌዎቹ አቋም መሰረት በማድረግ የእነዚህ ሁለት ክልሎች አዋሳኝ አካባቢ ያሉ ወረዳዎች ህዝቦች እንዲወስኑ አድርገው ያው የሁለቱም ክልሎች ርዕሳነ መስተዳድሮች ፊርማቸው አኑረው የአንድ መንደር የወሰን ማካለል ስራ ለአንዴና ለመጨረሻ እንዲዘጋ አድርገዋል። ከዛ ባሻገር ግን ትልቁ ነገር የሁለቱም ክልሎች ይሄ አካባቢ በማህበራዊ ልማትና በኢኮኖሚ መሰረተ ልማት የሚባሉት በማስተሳሰር ይበልጥ የለማ ይበልጥ ጓጉይ ስፍራ እንዲሆን በማድረግ ለኢንቨስትመንት ምቹ እንዲሆን በማድረግ ሁለቱም ህዝቦች እስካሁን የነበራቸው ወንድማማችነት እና የጠነከረ አንድነት ወደ ላቀ ደረጃ የሚያሸጋግሩበት ተምሳሌት ቦታ እንዲሆን ለማድረግ የሚያስችል ውሳኔ ነው የጎንደር ኮንፈረንሱ ተካሂዷል ማለት ነው።
አቶ በሪሁን ጥሩ የተባሉ የአማራ ማንነት ጥያቄና የወልቃይት ጠገዴ ኮሚቴ ሊቀመንበር ጸገዴና ጠገዴ የሚባል ነገር አልነበረም፣ አንድ ጠገዴ ነው የነበረው። የከፈሉት በ1984 ዓ.ም ተመረተ ደርግ ከተደመሰሰ በኋላ ነው። ጠገዴ በዳባታ አውራጃ ጎንደር ስር ነበር የሚተዳደረው። ኃይሌ የሚባል የህወሓት ታጋይ ለአስተዳደር አይመችም ብሎ ከፈለው ይላሉ። እንግዲህ አማራና የትግራይ ክልል ያደረጉት ስምምነት ትክክል አይደለም ከሚል ነው እንደዚህ የሚሉትና ለዚህ ያሉት ምላሽ አቶ ገብረ ሚካኤል?
የአገር ሽማግሌዎቹ ንግግር መነሻ የፌደራል ፍራአቱ ነው እንጂ ይሄ የአውራጃዎች ተረተረት አይደለም። የፌደራል ፍራአቱ ቋንቋን መሰረት አድርጎ የህዝቦች ፍላጎት መሰረት አድርጎ በተካሄደ ሪፈረንደም የተወሰነ ውሳኔ መነሻ አድርገው ታሪካዊ ዳራውንም በሚገባ ታክሰው በሁለቱም ኮንፈረንሶች ላይ በሚገባ ገልጸውታል። ስለዚህ በጠገዴ ትግራይና በጠገዴ አማራ ማንነት ላይ ምንም የተነሳ ጥያቄ የለም። የትኛውም ኮንፈረንስ ከጎንደር ከተማ ጀምሮ አራት ተከታታይ የሀገር ሽማግሌዎችና የሃይማኖት አባቶች የመሩት ስብሰባ ተካሂዷል። አንድም ቦታ ላይ በዚህ ጉዳይ ላይ የተነሳ ጥያቄ የለም። ሁለተኛው ቀደም ብሎ ትግራይ ውስጥ የተለያዩ የህዝባዊ ኮንፈረንሶች ሲካሄድ በግልጽ የጠገዴ የሀገር ሽማግሌዎችና የሃይማኖት አባቶችን ስለነበረው ሪፈረንደም በሚገባ ገልጸው ተናግረዋል። በዚህ ጉዳይ ላይ ጥያቄ ያነሳ የሀገር ሽማግሌ ይሁን የሃይማኖት አባት የለም። ስለዚህ አብዛኛው ህዝብ በጠገዴም የሚኖረው ህዝብ ማንነቱን አስከብሮ በ በተቀመጡት ክልሎች በአማራና በትግራይ በስርዓት ነው እየተዳደረ የነበረው ያለው። ጥያቄ የተነሳው የግጭት ጉዳይ ብቻ ነው። በግጭት ጉዳይ ላይ ደግሞ መቀሌ ላይ በተካሄደው ኮንፈረንስ ቀደም ብዬ እንደገለጽኩት የመጨረሻ ልባት እንዲሰጡ ጫና ያሳደረው የነዚህ ሀገር ሽማግሌዎችና የሃይማኖት አባቶች ንቅናቄ ወይም እንቅስቃሴ ነው ወደዚህ ውጤት ያደረሰው። ስለዚህ አሸናፊም ተሸናፊም በሌለበት አቋሃን በአካባቢው ነዋሪዎች ፍላጎት ያጣላን በአንድ ወይም በሌላ መንገድ የገባ ኪራይ ሰብሳቢ ነው ብለው ተስማምተው ርዕሳነ መስተዳድሮቹ ደግሞ ይህን ጉዳይ አጽድቀውት የማህበራዊና የኢኮኖሚ መሰረተ ልማት ስምምነቶችም ተካሂደው እልባት ይሰጣሉ።
አድማጮች፣ ቃለ ምልልሱ አልተቋጨም። ሁለተኛውና የመጨረሻው ክፍል በመጪው ሰኞ ይቀርባል። አሁን ወደ ተከታዩ ቅንብር ነው የምንሻገረው። ሐኪሞን ይጠይቁ። አዲሱ
አቤት።
የረሳኸው ነገር አለ ዛሬ?
ምን እንደረሳው ረሳው ታውቃለህ?
መርሳት ራሱ ይረሳል። ይሄ ጥያቄ ከዚህ ቀደም ስለመዘንጋት በዚሁ ፕሮግራም አድማጮች ጥያቄ ያቀረብነው ስላለ ራሱ ማስተዋወስን ብቻ ሳይሆን መዘንጋትንም መርሳት ሳይኖር አይቀርም በሚል እንደደረደረ ይመስላል። የህመምተኛውን ታሪክ የሐኪሙን ድምጽ በመቅረጽ የሚቀለደውን ቀልድ ያስታውሳል። ለሁሉም ታዲያ አዲሱ ይህ የመዘንጋት ነገር የብዙዎች ችግር እየሆነ የመጣ ይመስላል። ከኑሮ ጣውረድም ከሌሎች ሁኔታዎችም ጋር ተያይዞ ግን ህመም ይሆናል ወይ የሚለውን ከዚህ ቀደም አንስተን ነበር። በተደጋጋሚ የቀረበ የአድማጭ ጥያቄ ልባምነትን መዘንጋትን ብቻ ሳይሆን ልባምነትን እንድንመለከት ጥያቄው ስለበዛ አጭርና ምጥን ዝግጅት ይዘናል። እዚህ ላይ ሆናል ዛሬ ትኩረት።
መልካም
ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለ ገዳ ናቸው። የአእምሮ ነክ ጥያቄዎች በመጡ ቁጥር መላልሰን የምንጠይቃቸው በዚህ በዩናይት ስቴትስ በታዋቂው የሕክምናና የምርምር ተቋም ሜዮ ክሊኒክ የነርቭና የአእምሮ ሐኪም ናቸው። ዶክተር ዮናስ አመሰግናለሁ። ከዚህ ቀደም ይሄን ጥያቄ የመሰለ ቀርቦልን ተመልክተናል። ባጭሩ ላቅርብ፣ ለመሆኑ ለምን እንዘነጋለን?
ይሄ በጣም ጥሩ ጥያቄ ነው። አንጎልን በአምስት ከፍሎ ማየት ይቻላል። አንደኛው ከግንባራችን ጀርባ ያለው የአንጎል ክፍል ፕሪፍሮንታል ኮርቴክስ ይሉታል። እሱ ነገር ልብ እንድንል የሚያደርግ ነው። ለምሳሌ መጽሐፍ በምናነብበት ጊዜ ወይም ከሰው ጋር በምናወራበት ጊዜ ያንን ሐሳባችንን ወሬውና ጭውውቱ ላይ እንዲቆይ የሚያደርገው የአንጎል ክፍል ይሄ ግንባራችን ጀርባ ያለው ነው። ከዛ ጨዋታው ላይ ትኩረት እንድናደርግ እሱ ይጠቅመናል። ከዛ በኋላ ይህንን መረጃ ደግሞ ለማስታወስ እንድንችል ወደ መጋዘን ለማስተላለፍ ከዚሁ የአንጎል ክፍል ወደ ሌላ የመረጃ መጋዘን ቦታ አለ። ሰው እቃውን በትክክል ልብ ብሎ አንድ ቦታ ካስቀመጠ እኮ መልሶ ለማግኘት አይቸገርም። ልክ እንደዛ ነው። አንጎልም ልብ እንድንል የሚያደርገው ይሄ ከግንባራችን ጀርባ ያለው ነው። ከዛ በኋላ መረጃው አውራ መንገዱን ተከትሎ ወደ መጋዘን ይገባል። ያ መጋዘኑ ላይ ችግር ካለ ነው እንግዲህ እኛ መዘንጋት በሽታ አለ የምንለው እና ሂፖካምፐስ ይሉታል። ይሄ እንደ መረጃ መጋዘን አድርገን የምናየው እሱ ችግር ውስጥ ሲወድቅ ያ እውነተኛ የመርሳት በሽታ ነው። እና ብዙ ጊዜ የልበብስነት ችግር ያላቸው ሰዎች ሀሳባቸውን ሰብሰብ የሚያደርገው የአንጎል ክፍል ይሄ ግንባራችን ጀርባ ያለው በተለያየ አቅጣጫ በተለያየ መረጃ ሲበዛበት ነው ችግር የሚመጣው። የልበብስነት እንጂ ልበብስነት ብቻ ችግር ያለው እንደምንም ብሎ መረጃ መጋዘን ካስገባ መልሶ ማምጣት ይችላል፣ ጤናማ የሆነ ሰው። ነገር ግን እውነተኛ የመርሳት በሽታ ያላቸው ሰዎች መጋዘኑ በትክክል አይሰራም። እዛ ውስጥ ያሉት የነርቭ ሴሎች ሞተዋል። ስለዚህ ምንም ነገር ግለሰቡ ቢነገረው አስታውስ፣ ጥረት አድርግ ብለህ ብትለው ከግማሽ ሰዓት በኋላ ምንም አያስታውስም። ያ ነው በሽታ የምንለው። እና ይሄንን አንደኛ ወረቀትና እርሳስ ላይ በሚሰጥ ምርመራ አለ በሱ፣ ሁለተኛ ደግሞ ኤምአርአይ በሚሉት የአንጎል ሴሎች ምን ያክሉ ሞተዋል አልሞቱም ብለን ማየት የምንችልበት አለ። የተለያዩ ምርመራዎች አድርገን ይሄ ግለሰብ በእርግጥም የመዘንጋት በሽታ አለው የለውም ብለን እንወስናለን።
ይሄ የመዘንጋት ሁኔታ በአንድ በሌላ መንገድ ከባህሎች ከህይወታና ኗር ህብረተሰብ የህይወት ዘይቤ ጋር ሊገናኝ ይችላል። ሰዎች ለዚህ መዘንጋት ወይም መርሳት ሊጋለጡ የሚችሉበት በተለይ በተደጋጋሚ ወደ ችግርነት የሚያመዝነው ሁኔታ እንዲፈጠር ሌሎች ባህላዊ የማህበረሰብ አኗኗር ሁኔታዎች ምክንያት ሊሆኑ ይችላሉ?
አዎ፣ ይህንን በየአገሩ ብዙ ሰዎች እያጠኑ ነው ያሉት። አንደኛው በጣም ከልክ ያለፈ እንደው ለትንሽ ለትልቁ ከልክ ያለፈ ሀዘን ውስጥ የሚገቡ ሰዎች ለአንድ ለሁለት ቀን በአንድ ነገር ማዘን መተከዝ ኑሮ ውስጥ ያለ ነገር ነው። ግን አንዳንድ ሰው ለሁለት ወር ለሶስት ወር
የበረታ ሀዘን ውስጥ ይመግባል።
የበረታ ከመጠን ያለፈ ጨለማ ጉርጓድ ውስጥ ያለው ሆኖ ይሰማኛል የሚለው አለው። እና ይሄ ከመጠን ያለፈ ለሶስት ወር ስድስት ወር ለአመት ሲቆይ ምናልባት እነዚህ መጋዘን ውስጥ ያሉትን መረጃ እንድናስታውስ የሚያደርጉትን የነርቭ ሰሎች ሊገድል ይችላል ወይ የሚል ግምት አለ። ሌላው ደግሞ አሁን በእኛ ባህል እንደ ማጥናት ልፈልገው ነገር ቤተሰብና ወዳጅ ዘመድ ጓደኛ ያለው አንድ አዛውንት በዚህ በሽታ ብዙ ላይጠቃ ይችላል የሚል አንዳንድ መረጃ አለ። እዚህ በምዕራቡ ዓለም የተደረገ ጥናት እንደምታውቀው ያለ እዚህ ሀገር አሁን ያሉት አዛውንቶች በተለይ ለምሳሌ ገጠር ውስጥ ብንወስድ የ80 ዓመት አዛውንት ወይም የ70 ዓመት አዛውንት ትልቅ ቤት ውስጥ ለብቻው ከሰው ተነጥሎ ምናልባት ከሱ ቀጥሎ ያለው ጎረቤቱ ወይ 50 ሜትር ርቀት ላይ ሊሆን ይችላል። እንደዚህ ባለ ሁኔታ በክረምት ጊዜ በተለይ ለአራት ወር ምንም ሰው ሳያገኙ ለብቻቸው የሚቆዩበት ሁኔታ አለ። እንደዚህ አይነት ከልክ ያለፈ ብቸኝነት ለፈረንጆቹ ከባድ ችግር ነው።
የመነጠል ከሰው በሰው ግንኙነት ርቆ የመኖር ሁኔታ ለእንዲህ አይነት ችግሮች የማጋለጥ እድል ሊኖረው ይችላል።
አንዱ ይሄ ነው። ሶሻል ኔትወርክ ይሉታል። አንዱ መረጃ ይሄንን ያሳያል። ሌላው ደግሞ እዚህ እኛ ያደረግነው ጥናት ባለፈውም ገልጬ ይሆናል፣ አንዳንድ ጊዜ ስፖርት በእግር መሄድ እንደዚህ መንቀሳቀስ የሚያደርጉ ሰዎች ለዚህ የመዘንጋት በሽታ ብዙ አይጋለጡም የሚል መረጃ አግኝተናል እዚህ እኛ ባረግነው ጥናት።
ይሄ በእድሜ ገፋ ሲያደርጉ ከእድሜ ጋር በእርጅና ዘመን የሚመጣውን የመርሳት ሁኔታ ነው።
ከእርጅና ጋር የመጣውን ከሰባ እስከ ዘጠና ዓመት የሆኑ ሰዎች ነው ያጠና ነው። እና ቢያንስ በሳምንት አምስት ቀን እንደዚህ በእግራቸው ወዲያ ወዲህ የሚንቀሳቀሱት ሰዎች ብዙም የመዘንጋት በሽታ አልነበራቸውም። ግን እነዚህ ብዙም የማይንቀሳቀሱ እና እንደው ቤት ውስጥ ለብቻቸው ከሰው ተነጥለው ሲተክዙ የሚውሉ አዛውንቶች በሰባና በዘጠና ዓመት መሀል ያሉ እነሱን የመዘንጋት በሽታ ብዙ እንደሚያጠቃቸው አይተናል። እና እንዳልከው በእርግጥ የተለያዩ ባህላዊ ሁኔታዎች ለመዘንጋት በሽታ ሊያጋልጡ ይችላል።
ዶክተር ዮናስ፣ በርካታ አድማጮች ደጋግመው ያነሱት ከዚህ ቀደም ያነሳነውን ውይይታችንን መነሻ አድርገው ደጋግመው የጠየቁት ጥያቄ በመሆኑ ነው ይህን የማነሳው። ከእርጅና ውጪ ከጤናም ሁከት በመለስ ልበቢስነት ከህመም ጋር ሳያያዝ በአንዳንዶች በሚታይበት ያለውን ሁኔታ ደግሞ መልከት ያድርጉ።
ልበቢስነት አብዛኛውን ጊዜ ያው ከቀን ተቀን ኑሮ ጋር የተያያዘ ነው። ምንም በሽታ ላያመለክት ይችላል። በአብዛኛውን ጊዜ ማንኛውም የአንጎል ስራ በሶስት ምሰሶዎች ላይ የተመሰረተ ነው። አንደኛው የስነ ልቦና አዋቂዎች ቢሄቪየራል ሞዴል ወይም የሚታይ ነገር ተጨባጭ የሚታይ ነገር ማለት ነው፣ ቢሄቪየር ሞዴል። ሌላው ደግሞ ኮግኒሽን ወይም የቲንኪንግ ሞዴል ማሰብ እና ማሰላሰል። ሌላው ደግሞ የኢሞሽን ወይም የስሜት። እነዚህን ሶስቱ ነገሮች ነው የምንመለከተው ልበቢስነት ችግር ሲመጣ። በእነዚህን ሶስቱን ምሰሶዎች የሚያንገዳግድ ነገር ሰውየው ያደርጋሉ ወይ? ለምሳሌ ከመጠን በላይ እጅግ ከመጠን በላይ የመጨነቅ እና ነገሮችን ከመጠን በላይ አጋኖ በማየት ያንን በማብሰልሰል እና በማውጣት እና በማውረድ ከቤት ተነስቶ ስራ፣ ከስራ ተነስቶ ቤት ሲመለስ አንድ ሰው ምንም ነገር ልብ ላይል ይችላል። ቅፋትም እንደው እያደናቀፈው እና እየተደናበረ የሚደርስበት ቦታ ሊደርስ ይችላል። ይሄ
ልብ ሳይለው ማለት ነው።
ልብ ሳይለው ይሄ እንግዲህ ፕሪኦኪፔሽን ወይም ከልክ በላይ ከማሰላሰል እና ይሄ አሁን በአሁኑ ጊዜ ብዙ ተመራማሪዎች በየዩኒቨርሲቲው የድሮውን ዘዴ መልሰው
አምጥተውታል። አንዳንድ ማይንድፉልነስ ይሉታል። ግለሰቡ ማንኛውም
ልባም ለመሆን
ሲበላም ምግቡን ለማጣፈጥ፣ ምግቡን በማሽተት፣ ምግቡን በእጁ በመዳሰስ በሚሄድበትም ጊዜ ወይም በምትሄድበት ጊዜ ግለሰቡም ግለሰቧ መሬቱ እግሩን በሚነካበት ጊዜ ያንን ልብ በማለት ቁጭ ብሎ ደግሞ ሲተነፍስ አፍንጫው ውስጥ አየር ሲገባ ሲወጣ ልብ ማለት፣ እንደዚህ አይነት ነገሮችን በማዳበርና በማለምለም የማስተዋል ልብ ቢስነትን ለመቀነስ ይቻላል። ይሄን በጥናት በብዛት ያሳዩ ሰዎች አሉ። ከዚህ ጋር በተያያዘ እኛም ገርቤታ እንደ ትንሽ ጥናት ለመጀመር እየተዘጋጀን ነው። ተስፋ እናረጋለን ገንዘብ እንደምናገኝ።
ለጥናቱ ምህናችን ገንዘብ እየፈለጋችሁ
እየሞከርን ነው። ስለዚህ አብዛኛውን ጊዜ ልብ ቢስነት የግለሰቡን እንደው አየር ላይ ሲንሳፈፍ እንዳይውልና የስሜት ህዋሳት በመጠቀም ግለሰቡ አይኑ ያያል ወይ፣ ጆሮውስ ይሰማል ወይ፣ ልብስ ይላል ወይ፣ ያሸታል ወይ፣ ወይስ ሁሌ ነጋጠባ ጦር ሜዳ የሐሳብ ጦር ሜዳ ገብቶ ሲያሸንፍና ሲሸነፍ ሲያሰላስል ነው የሚውለው?
የመርሳት ጉዳይ ብዙ ቢያነጋግርም ከዚህ ቀደም ያቀረብነውና በርካታ አድማጮች በመጠየቃችሁ በድጋሚ የተወያየንበት በመሆኑ በዚሁ ይጠናቀቃል። ሳምንት በሌላ ዝግጅት ነው የምንመለሰው። ዶክተር ዮናስ እንዳለገዳ፣ ፕሮፌሰር ዮናስ እንዳለገዳን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሶማሊያውያን ለረጅም ዓመታት ባላቋረጠ የሽብር ጥቃት ዘመቻ ተሰቃይተዋል። ይህ የያዝነው የአውሮፓውያኑ ዓመት 2017 ከጀመረ አንስቶ ብቻ አሸባሪዎች በአጥፍቶ መጥፋት፣ መኪና ላይ በተጠመዱ ፈንጂዎች ወይም ከርቀት በሚቆጣጠሯቸው መንገድ ዳር ተቀባሪ ቦምቦች በመጠቀም ከ40 በላይ ጥቃቶችን ፈጽመዋል። እንዲያውም ባለፈው ጥቅምት 4 የፈጸሙት ጥቃት በሶማሊያ ታሪክ በእጅጉ የከፋው ነው ተብሏል። እንደሚታወሰው ጥቅምት 4 ቀን የሞቃዲሾ ሆዳን ወረዳ ጎዳናዎች በትራፊክ ተጨናንቀው ነበር። በዚያን ወቅት ነው አንድ ቦምብ የተጫነ ተሽከርካሪ ፈንድቶ በትንሹ 400 ሰዎችን የገደለውና ሌሎች በመቶዎች የሚቆጠሩ የጎዳው። ያ ከሆነ ጥቂት ጊዜ በኋላ ሌላ ሁለተኛ ግን አነስተኛ ፍንዳታ ደርሷል። ሁለቱም ጥቃቶች የተቀነባበሩ ሴራዎች ውጤት መሆናቸው ይታመናል ይልና የቪኦኤ አንቀጽ ሐተታውን ይቀጥላል። የጥቅምት 4ቱ በሶማሊያ የደረሰ ዘግናኝ ጥቃት የእኛ 9/11 ወይም መስከረም 1 ጥቃት ነው ሲሉ የሶማሊያ ፖሊስ ኃይል ምክትል ኮሚሽነር ጀነራል በሽር አብዲ መሐመድ ተናግረዋል። በዚያ አሰቃቂ ድርጊት ያላዘነ ሶማሊያ የለም ብለዋል። በንጹሃን ሲቪሎች ላይ በተፈጸመው በዚያ ጥቃት በእጅጉ የተቆጡ ሶማሊያውያን ሀገሪቱ ውስጥ ሰላም እንዲሰፍንና ሕግና ሥርዓት እንዲከበር ድምፃቸውን ከፍ አድርገው አሰምተዋል። በሶማሊያ በብዛት እየተካሄደ ያለውን የአሸባሪዎች ጥቃት ለመከላከል የተያዘው አንዱ ጥረት የፖሊስ ኃይሉ ጓድ የሽብር ጥቃቶችን መመርመርና ማስረጃዎችን በመሰብሰብ የጥቃት አድራሾቹን ማንነት ተረድቶ ለፍርድ ማቅረብ ነው። እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ.ም በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት እገዛ የተቋቋመው ይህ የፖሊሶች መርማሪ ጓድ እስካሁን ባለው ጊዜ በዘዴ ማስረጃዎችን በመሰብሰብና በጥልቀት በመመርመር ከ205 በላይ ለሚሆኑ ድንገቶች ምላሽ ሰጥቷል። በዚህም የአሸባሪዎችን ማንነት መለየት ተችሏል። የሽብር መረቦቻቸውን ለማወቅና ወንጀለኞቹን ይዞ ለፍርድ ማቅረብ ተችሏል። ይህ የጋራ መርማሪ ቡድን ባካሄደው ጠንካራ ሥራ ሕዝቡ ለፖሊስ ኃይል ያለውን አስተያየትም መቀየር አስችሏል ይልና ርዕሰ አንቀጹ ሐተታውን በመቀጠል አሁን የጋራ ግብረ ኃይሉ አንገብጋቢ ጉዳይ እንዴት የአሸባሪ ጥቃቶች ከመፈጸማቸው በፊት በተሳካ ሁኔታ መከላከል ይቻላል ለሚለው ጥያቄ ምላሽ መስጠት ነው ብሏል። ቀጣዩ እርምጃ በምክትል የሶማሊያ ፖሊስ ኮሚሽነር በጀነራል ባሽር አብዲ መሐመድ እምነት ሴራዎችን ለማሽተትና በተሳካ ሁኔታ ለማክሸፍ ችሎታ ካለው የፖሊስ ኃይል ጋር መተባበር ነው። ዩናይትድ ስቴትስ ይህን የፖሊስ ኃይል በማደራጀት ሂደት አጋዥ በመሆኗ ኩራት ይሰማታል። ጥረታቸውን መደገፏንም ትቀጥላለች። ሽብርተኝነትን ለማሸነፍና የህዝብን ደህንነት ለማረጋገጥ ያላቸውን ቁርጠኝነት ለማሳካት ከህዝብና መንግስት ጎን እንቆማለን ሲል የአሜሪካ ድምፅ ራዲዮ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አዲሱ ስርጭታችን ሊገባደድ ነው። በርካታ ፕሮግራሞች ነበሩ፣ ዘገባዎች ነበሩ። ሙዚቃ ፋታ አልወሰንም። እዚች ግድም አንድ ዜማ ብንጫወት
ፋታ የአድማጮች ማስተያየት ጊዜው ያጠረብን ነው።
ለጥን ምን ሞከረ
ሙዚቃ ብንሰናበት
ከተቻለ የአድማጮችም ድምጽ ለማምጣት እንሞክራለን። ዜማው ግን ጀምሯል። ማን ይመስላል? ኃይል እየታደሰ
ነው። መርሳት ኃይል እየታደሰ
ነው። ዛሬ መርሳትን ተጠቅመህበታል። ይሞታል ወይ ታዲያ ይለናል ኃይል። ሰው ስለፍቅር ይሉኛል ወይ? ሰው ስለመውደድ ይሉኛል ወይ?
Oh, no,
እንገተዳለን። የአድማጮች አስተያየት መጥቶልናል፣ ደርሶናል። አሁን ከእናንተ ወደ ተላኩ አስተያየቶች እናልፋለን።
ቦይስ ኦፍ አሜሪካ እንደምናችሁ፣ ደህና ናችሁ ወይ? ጤና ሁሉ ቤተሰብ ደህና ነው? እኔ አንድ ነገር ሊያስተላልፈው የፈለኩት ዛሬ ተወልደ የሚባል የትግርኛ ፕሮግራም የመጨረሻ በኢትዮጵያና በኤርትራ ውስጥ እዚህ ሁለት ህዝብ ሰላም ሆኖ ሊኖር የማይፈልግ ሰው ነው ፖለቲከኛ። ያድግ ፖለቲከኛ የምትናነው ወይስ እንዴት ነው? ይህ ሰውየው ሰላም የማይፈልግ በሁለት ሀገሮች ሰላም ሆኖ ጎረቤት ሆኖ ሊኖር የምንፈልገው እኛ እሱ ነው። እሱ ግን እሳት ሲቆሰቁስ ነው የምንሰማው። ሁል ጊዜ የማይረባ ነገር ሲያወራ ነው የምንሰማው። እና በጣም በዛሬ ሳምንት የሰማሁት ባለፈው ሳምንት የሰማሁት አንድ ኦሮሞ ተወላጅ የብሔር መጥቃት ሲፈር ሊሆን ይል ያልሆነ ሲያዋና ጽንፎች ስለሰማ ነው የነበርንበት ሳሙኤል ዘነበርንበት የነበርኩበት ቦታ ስለሆነ ነው።
መጨረሻ ላይ አዲሱ የቴክኒክ ችግር የገጠመን ይመስላል። እንሰናበት
መልካም።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ19 እና በ22 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ።
ነገ ከምሽቱ በ3 ሰዓት በሚጀምረው የአማርኛ ፕሮግራም እንገናኛለን። ከኛ ቀጥሎ የትግርኛ ፕሮግራም ነው የሚሰማው። እስከ ነገ ድረስ
ያስተናገዱትን ንግለጽ ደቂቃ ስራ አለ
አሉላ አስተናግደዋል። እኔ አዲስ አበባ አስተናግጃለሁ። አድማጮች
መልካም ምሽት።